ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ክብራትና ክብራን አድማጮቻችን፣ ይህ የጋሻ አማራ ድምፅ ራዲዮ ነው። የዛሬ ዕለተ ሐሙስ ሚያዝያ 5/2015 ዓ ም ዝግጅታችን እነሆ ጀመረ። የማስተናግዳችሁ ዮዲት ለገሰ ነኝ። በመጀመሪያ ወደ አጫጭር ዜናዎች እናልፋለን። በደብረ ማርቆስ በተደረገ ህዝባዊ እንቢተኝነት የአማራ ወጣቶችን በአደባባይ ረሽኗል የተባለውና በማህበራዊ ድህረ ገጽ ሲዘዋወር የነበረው የአማራ ፖሊስ መገደሉ ተሰማ። ሚያዝያ 3/2015 ዓ.ም በደብረ ማርቆስ በተደረገ ህዝባዊ እንቢተኝነት የአማራ ወጣቶችን በአደባባይ ረሽኗል የተባለውና ስሙ ዳምጤ ባየ የሚባል የአማራ ፖሊስ ማንነታቸው ባልታወቁ ሰዎች በጥይት ተመትቶ ህይወቱ ማለፉ ተሰምቷል። በዚህ የህልውና ትግል ወቅት የአማራ የጸጥታ አባላት ከህዝቡ ጎን እንዲቆሙና ወገንተኝነታቸው ከወገናቸው ከአማራ ህዝብ ጋር እንዲሆን አስተያየት ሰጪዎች መክረዋል። ባህር ዳር የሚገኘው አሚኮ አማራ ብሮድካስቲንግ ኮርፖሬሽን ዋና ህንፃ አራተኛ ፎቅ ላይ የከተማ ፖሊስ በመመሸግ ወደ ህዝብ እየተኮሰ መሆኑ ተሰማ። አሚኮ ህንፃ ላይ መሽጎ የወጣቱን ትግል ለማኮላሸት ስብሰባ የተቀመጠ ሆዳደር አስገዳይ ቡድን እንዳለ ለማወቅ ተችሏል። የኦህዴድ ስራ አስፈጻሚ የሆኑት የከተማው ፖሊሶች ሚያዝያ 4/2015 ዓ.ም ወደ ህዝብ ሲተኩሱ ማርፈዳቸውን ከታማኝ ምንጮች ለማረጋገጥ ችለናል። የኦሮሞማውን ስርዓት የሚያስፈጽሙ ባንዳዎች ከሰሞኑ ህዝባዊ እንቢተኝነቱ ተያይዞ ከአማራ ልዩ ኃይል ፋኖና ሚኒሻ ጎንነን በማለት በተለያዩ የአማራ ከተሞች አደባባይ በወጡ ወጣቶች ላይ ተኩስ በመክፈት የንጹሐንን ህይወት እየቀጠፉ ይገኛሉ። የተጀመረው የተቃውሞ ሰልፍ ለውጥ እስኪመጣ ድረስ ይቀጥላል ሲል የአማራ ህዝባዊ ሰራዊት ገለጸ። መግለጫው እንደሚከተለው ነው። እንደሚታወቀው የአማራ ህዝብ ከህወሓት በቀጠለው ስርዓት በርዕዮተ ዓለም በተደገፈ መልኩ ጥቃት እየደረሰበት መሆኑ ይታወቃል። ጠላቶቻችን ጥቃቱን አጠናክረው ለመቀጠልና ህዝባችንን አንገቱን ደፍቶ እንዲኖር ለማድረግ ከሰሞኑ የመጨረሻ መጀመሪያ የሆነውን ተልዕኮ ጀምረዋል። ይኸውም በአማራ ልዩ ኃይልና በፋኖ ላይ ትጥቅ የማስፈታት ዘመቻ በማድረግ ንጹሐንን ሳይቀር እየጨፈጨፉ ይገኛሉ። ስለሆነም ከምንጊዜውም በበለጠ መላው አማራ ተጋድሎውን መቀላቀሉን የምንገነዘብ ቢሆንም በሁሉም የአማራ ምድር እኩል ባልሆነ መንገድ መጓዝና ተናቦ አለመሄድ የትግሉን ዕድሜ የማርዘም ዕድል ይኖረዋል። በተጨማሪም የትግሉን ስልቶች መጠነ ሰፊ ማድረግና ከአካባቢያዊነት ወጥቶ ለሁሉም ፈጥኖ ደራሽ እንዲሆን ማድረግ የደረሰበት የእድገት ደረጃ የሚጠይቀው ጉዳይ ሆኖ ተገኝቷል። በእነዚህና በሌሎች ምክንያቶች አሁን መሬት ላይ ያለውን እንቅስቃሴ ፍሬ እንዲያፈራ አድርጎ መምራት አስፈላጊ በመሆኑና በአንጻራዊነት ጎንደር አካባቢ የደከመ የመሰለውን ህዝባዊ ንቅናቄ ለማጎልበት እንዲሁም ከጎጃም ከወሎና ከሸዋ ጋር ተቀናጅቶ እኩል ለመራመድ እንዲያስችል ከልዩ ኃይሎች፣ ከማህበራት፣ ከወጣቶች፣ ከፋኖዎች፣ ከምሁራን፣ ከሃይማኖት አባቶችና ከማህበረሰብ አንቂዎች የተወጣጣ ኮሚቴ ሚያዝያ 1/2015 ዓ.ም በጎንደር ከተማ መቋቋሙ ይታወቃል። ይህ 41 አባላት ያሉት ቡድን በዋናነት ህቡ የትግል ስልትን የሚከተል ሲሆን በ2008ና 2009 ዓ.ም በጎንደር ሲደረግ የነበረውን ተጋድሎ በመድገም አካባቢውን ከአገዛዙ ነፃ ማውጣትን ያለመ ነው። ስለሆነም ኮሚቴው በትናንትናው ዕለት ጎንደር ከተማ ያስተላለፈውን የሰዎችን እንቅስቃሴ የመገደብና ሰዓት እላፊ ክልከላ ሙሉ በሙሉ እንደማይቀበለው በመወሰን የአምባገነኖች ክልከላ በማለት ከመፈረጁን ባሻገር ቀጣይ የትግል አቅጣጫዎችን ይፋ አድርጓል። ሚያዝያ 4/2015 ዓ.ም ጀምሮ እስከ ሚያዝያ 13/2015 ዓ.ም ለ10 ቀናት በጎንደር ከተማና አካባቢው የተጀመረው የስራ ማቆም አድማ ተጠናክሮ እንዲቀጥል ጥሪ እናስተላልፋለን። ይህን አድማ ኮማንድ ፖስት በሚል አጉል ክልከላ ለማደናቀፍ በሚሞክሩና በሚያደናቅፉ ግለሰቦች ላይ እርምጃ እንደሚወሰድ የአማራ ህዝባዊ ሰራዊት በጎንደር ያስጠነቅቃል። የትግሉን አቅጣጫ ለአንዴና ለመጨረሻ ጊዜ ብያኔ ለማበጀት ከሌሎች አካባቢ የአማራ ህዝባዊ ሰራዊት መሪዎች ጋር በመነጋገር ቀጣይ አቅጣጫዎች እያስቀመጠ እንደሚቀጥል ጨምሮ ይገልጻል። ክቡራትና ክቡራን አድማጮቻችን የዕለቱን ዜና በዚህ እናጠናቅቃለን። ወደ ሁለተኛ ክፍል ዝግጅታችን እንሸጋገራለን። አብራችሁን ቆዩ። ጋሻይ አማራ ድምጽ ራዲዮ ነው። የዛሬውን የሁለተኛ ክፍል ፕሮግራም እንቀጥላለን። የዛሬው የውይይት ፕሮግራም እንግዳዬ ዶክተር አረጋኸኝ ንጋቱ ነው። ዶክተር አረጋኸኝ ብዙዎቻችሁ እንደምታውቁት የጋሻ አማራ ቼርማን ነው። እሺ ዶክተር አረጋኸኝ በዛሬው ፕሮግራም አብረኸኝ ስለቀረብክ በጣም አመሰግናለሁ። በመጀመሪያ
እኔም አመሰግናለሁ ዮዲት በዛሬው ፕሮግራም ስላካተትሽኝ።
እሺ እንደምናውቀው በኦነጋዊ የፌደራል መንግስት ትእዛዝ እና በኦነግ መራሹ መከላከያ ሰራዊት እና የኦሮሞ ልዩ ኃይል በእነሱ አስፈጻሚነት እየተካሄደ ያለው የአማራ ልዩ ኃይልን እና የፋኖን ትጥቅ የማስፈታት ዘመቻ እንደቀጠለ እንደሆነ እናውቃለን እና ያንንም ተከትሎ ላለፉት 6 ቀናቶች በአማራ ክልል የተለያዩ ህዝባዊ እምቢተኝነቶች እንደተነሱና ልዩ ኃይላችንን ትጥቅ አታስፈቱም፣ ፋኖን ትጥቅ አታስፈቱም በሚል ህዝቡ መነሳቱን እናውቃለን። በተለያዩ ቦታዎችም መንገዶች እንደተዘጉ እና ደግሞ ውጊያዎችም እንደነበሩ ከመከላከያ እና ከአማራ ኃይሎች መካከል ውጊያዎችም እንደነበሩ እናውቃለን እና ትግሉ እየተጧጧፈ ነው ማለት ይቻላል። ግን የተለያዩ ደግሞ እንቅፋቶች እያጋጠሙን ነው ማለፍ ያለብን እንደ አማራ ህዝብ እና እንደ ታጋዮች ማለፍ ያለብን የተለያዩ እንቅፋቶች አሉ ብዬ አምናለሁ። በአንተ አስተያየት እነኚህ እንቅፋቶች ምን ይመስሉሃል እና እንዴትስ መታለፍ አለባቸው ብለህ ታስባለህ?
እሺ መልካም። እነዚህን የጠየቅሻቸውን ምክንያቶች ሁሉንም መዘርዘር ይከብድ ይሆናል፣ ግን ዋና ዋና የምንላቸው መሰረታዊ ችግሮችን ያቸው ብንል ዮዲት መጀመሪያ ህዝባችን ጠላትና ወዳጅ አለመለየት ችግር ነበረበት። ከዛ በኋላ ደግሞ ድርጅታዊ አቅም ፈጥሮ አመራርን መስጠት ችግር አለበት። አሁን የመጀመሪያውን የለየ ይመስለኛል። የአማራው ጠላቶች ወይም አማራ ጠሎቹ እነማን እንደሆኑ በተለይ ደግሞ ቤተ መንግስት ያለው አብይ አህመድ ራሱ ኢትዮጵያ ኢትዮጵያ እያለ አማራው በረጅም ጊዜ የትግል እና የስነ መንግስት ታሪክ ውስጥ መስዋዕትነት ከፍሎ የገነባትን ሀገር ለማፍረስ ሲባል እና የኦሮሞማን የበላይነት ለማስፈን በኢትዮጵያ ላይ ለመጫን በሚደረገው ጥረት ውስጥ አማራው እንደዋና ጠላት ተደርጎ ከዛም ባሻገር ደግሞ ኦርቶዶክስ ሃይማኖት እንደዋና ጠላት ተደርጋ ሁለቱም ተቋም ማህበረሰብ እንደ አማራ እንደ ማህበረሰብ ኦርቶዶክስ ሃይማኖት ደግሞ እንደ ተቋም በአብይ መሐመድ አህመድ አማካኝነት እየተጠቃሽ ነው። ይሄ ጥቃት ያው ከአሁን በፊትም እንደተናገር ነው መሰረቱ የውጭ ኃይሎች ቢሆኑም ግን የውስጥ የነሱ ወኪሎች እና ባንዳዎች ተገኝተው ይሄ ነገር እየተፈጸመ ነው። ለአማራው አሁን ጠሎች ነን ብለው የቀረቡ ወያኔ አለ፣ ኦነግ አለ እና የነሱ አጋሮች በኢትዮጵያዊነት ስም የሚንቀሳቀሱ ንዑስ ማንነት ስም የሚንቀሳቀሱ ይህን የዘር ፖለቲካ ተቀብለው የሚንቀሳቀሱ ኢሊቶች አሉ። ይህንን በህዝብ ደረጃ ልናደርገው አንችልም። ያ በሰላሳ ከወያኔ ጀምሮ ከሰላሳ ዓመት በላይ የተገነባ ነው። ባለማወቅ ደግሞ ሳይታወቅ ህቡ በሆነ መንገድ ወይም ደግሞ ህዝብ በማያውቀው መንገድ ደግሞ ይሄ አይነት ጥቃት በደርግም ጊዜ የነበረ ነው እና አሁን ይሄንን ጠላት ብለው የተነሱብን ምን ደረጃ ላይ እንዳሉ የጥላቻ መጠናቸው ምን እንደደረሰ ህዝብ በሚሰማው ሳይሆን በሚያየው በወያኔ ወረራ ኦሮሚማ በተለያዩ ቦታዎች አማራው ህልውናው እንዳይኖር በአዲስ አበባ፣ በወለጋ፣ በሻሸመኔ በተለያዩ ቦታዎች ያደረገውን ጥፋት በማየት ከአይኑ ላይ በተግባራዊ እንቅስቃሴያቸው የአማራ ጥላቻቸው የት ላይ መድረሱ መታወቁ አንዱ ትልቁ መሰናክል ሄዷል። ማወቅ ቀላል አይደለም። መጀመሪያ ችግሩን ማወቁ የጠላትን ማንነት ማወቁ የመፍትሄው ግማሽ አካል ስለሆነ፣ ከዛ ቀጥሎ ግን መሆን ያለበት ምንድን ነው? አሁንም አማራ ውስጥ ጠላትን ማወቅ እንዳለ ሆኖ የጠላቱ ቁንጮ በአዴን መሆኑን አለም እኔ እንግዲህ ለአማራው ቆም ያለው ነው የሚለው። እንዳውም ኢትዮጵያውያንን አድናለሁ፣ አማራውን ታደጋለሁ፣ ሁሌ የአማራ መንግስት ተወካይ ነኝ የሚለው በአሁኑ ሰዓት በጠላትነት ቆሞ እያባረረው እያሳደደው ትጥቁን አስፈትቶ ሊገለውና ወደ ባርነት ሊወስደው የሚያስበውን የአብይን መንግስት ተሸካሚ ሆኖ በአማራው ላይ ደባ የሚፈጽሙ ብአዴን ነው። በአሁኑ ሰዓት የአማራ ህዝብ እንደምትሰሙ እንደሰማሽው በከፍተኛ ደረጃ እየተንቀሳቀሰ ለአብይ መንግስት ያለውን ጥላቻ በሚገልጽበት ሰዓት የብአዴን ሰዎች የአማራ ብልጽግና ሰዎች በአብይ የጸጥታ ኃይሎች ነው ጥበቃቸው እየተደረገ ያለው። ስለዚህ ለአማራ ህዝብ እንዳልቆሙ እንዲያውም አብይ ጠብቆ የሚንከባከባቸው ሰዎች መሆናቸውን ስናይ ምን ያህል የጠላትነታቸው ደረጃ ምን ላይ እንደደረሰ፣ ባህር ዳር ላይ የሚጠብቃቸው የአብይ ኦሮሚማ ወታደር ነው የሚጠብቃቸው። የራሳቸውን ህዝብና የራሳቸውን ያሰለ እንመርሃለን ደሞዝ እንከፍላለን የሚሉትን እንኳን ልዩ ኃይል አሉ። ያን ያህል ነው ለጠላት የቆሙት። እና አንደኛ እነሱ የጠላቶች ሁሉ ጠላት ቁንጮ መሆን አለበት። እና በተለይ ደግሞ እንደው በቤተሰብ ደረጃ ብናደርገው 30 ዓመት 40 ዓመት በጓደኝነት የኖረ ሰው ሲከድ ወይም ወንድም ሲከዳ እና አንድ በጠላትነት ራሱን የመደበ ሰው ሲከድ አንድ አይደለም፣ የክህደቱ መጠን የአብይ በኢትዮጵያዊነት አቀንቃኝነት አማራውን ብዙ ጊዜ ክዶታል ግን የብአዴኖች ክደት ደግሞ ከአብይ በላይ መሆኑን ማወቃል። በአሁኑ ሰዓት ኢትዮጵያዊነትን የሚሰብኩት ለኢትዮጵያዊነት ለዜግነት ቆመናል ብለው የሚሉት ግን በአማራ መሪነትም ደግሞ የአማራ ተወካይ ነኝ የሚሉት በሙሉ የከዱት የአማራ ጠላትንን የኢትዮጵያ ጠላትንን ከሚሉት በላይ ጠላቶቻችን መሆናችንን ማወቅ የችግሩ መፍትሄ ነው። አንዱ መሰናክል እሱ ነው። ሁለተኛው መሰናክል ቅድም ጠቅሼዋለሁ፣ የተደራጀ ኃይል አለመፍጠራችን ትልቅ ጉዳት አምጥቷል። ያ የራሳችንን ጉዳት እንዳለ ሆኖ አንዱም አማራ የሚባለው ማህበረሰብ በኢትዮጵያ ውስጥ ቀንደኛ ጠላት በመደረጉ መሪ እንዳይወጣለት ከፍተኛ ስራ ተሰርቷል። ያ ብቻ ሳይሆን አብረን ተባብረን እንዳንኖር በብሔር ብሔረሰቦች ጠላት ከመደረጋችን ባሻገር እኛ ውስጣችን እንኳን በመከፋፈል ጎጃም፣ ሸዋ፣ ጎንደር፣ ወሎ ከዛም አልፈው ደግሞ አብሮ የኖረን የተጋመደን ሕዝብ አንተ ቅማንት ነህ፣ አንተ ወይጦ ነህ፣ አንተ አገው ነህ በሚል ደግሞ ከፋፍለውናል። ያ መከፋፈል አማራውን እየጎዳ ነው፣ ዋጋም እያስከፈለ ነው። ግን አሁን ሕዝቡ ያን ሁሉ አልፎ ሆ ብሎ ወጥቶ አሁን በጎንደር ቅማንትና አማራ የሚል ልዩነት የለም። በወሎና በጎጃም አማራና አገው የሚባል ነገር የለም። በሰሜን ሸዋ፣ በወሎ እንዲህ አይነት በተለያየ መንገድ አንተ ኦሮሞ ነህ፣ አንተ ምንድን ነህ ሊሉ የሚፈልጉን የትም አይሰራም። ከዚያ አልፎ የአማራው እንቅስቃሴ ወደ ሌሎች ማህበረሰቦችም እንትን ተብሎ ጥቃቱ በአማራው ላይ የመጣው ጥቃት በመላው ብሔረሰብ ላይ የመጣ ስለሆነ አፋሮችም፣ ሱማሌዎችም፣ ጋምቤላዎችም በደቡብ ሌሎች ማህበረሰቦች ይህንን የአማራ እንቅስቃሴ እንደሚቀላቀሉ ጥርጥር የለውም። ያ በመሆኑም አብይ በከፍተኛ ፍርሃት ውስጥ ያለ ስለሆነ እየተወራጨ ያለ ግለሰብ ነው እና በዛ ደረጃ ነው የምገልጸው ዮዲት።
እሺ ዶክተር አረጋኸኝ አንተ እንዳልከው አንደኛው የአማራ እንቅፋት የሆነው ብአዴን ነው ያልከው፣ አንደኛው ማሳያ ምንድን ነው? ህዝቡ ወጣቱ ወጥቶ ሰላማዊ ህዝባዊ እምቢተኝነት እና ሰላማዊ ሰልፍ በሚያደርግበት ጊዜ ህዝቡ ላይ ሲያስተኩሱበት የነበረው ህይወት እስከ ማለፍ ድረስ ብዙዎች እስከ መቁሰል ድረስ የደረሰ ነበረ። አንዳንድ ቦታ ይህንን ሲያስደርጉ የነበሩት ራሳቸው ብአዴኖች ናቸው እና እንግዲህ አማራ ብአዴንን ተሸክሞ ነፃ መውጣት ይችላል ወይ በቀላሉ ነፃ መውጣት ይችላል ወይ የሚለው አይችልም ነው። ብአዴንን ማስወገድ አለበት።
ትክክል።
እና አንደኛው ከዚህ ጋር ተያይዞ አንደኛው የአማራን ትግል ለማከላሸት አንደኛው የሚጠቀምበት መንገድ ብአዴን ምንድን ነው? ሽምግልና የሚባል ነገር ነው። በብዙ ቦታዎች ትግሉ በደንብ የተቀጣጠለ ቢሆንም አንዳንድ ቦታዎች ደግሞ የተኮላሸ ያለበት ምክንያት ምንድን ነው? ሽማግሌ ይልካሉ። መንገድ ሲዘጋ ሽማግሌ እየላኩ ያስከፍታሉ። እነኚህ መከላከያ ሽማግሌ ይልካል። አማራው ያው ህግ አክባሪ፣ ሰው አክባሪ ስለሆነ ይቀበላል እና መንገድ ይከፍታል። ግን መንገድ ከተከፈተ በኋላ አንድ ቦታ እንደሰማነው ከሆነ መከላከያ ከገባ በኋላ ማን ነው እሱ ያደራጃችሁ ብለው እያጠያየቁ፣ ማን ነው እሱ መንገድ የዘጋው ብለው እያጠያየቁ እነኛን ያደራጁ ልጆች ገብተው ረሸኑ እና እንደዚህ አይነት ክህደት በሚካሄድበት ጊዜ የአማራን ጽንስ ከሆድ አውጥቶ የገደለና ያረደን ኃይል ያረደን መንግስት ጋራ ድርድርና ሽምግልና አማራ ተቀምጦ መሸማገል የለበትም የሚሉ ብዙዎች ናቸው እና ያንተ እይታ በዚህ ረገድ ምንድን ነው?
ትልቅ ነጥብ ነው ያመጣሽው። አማራውን በጠላትነት መድቦ መግደሉ አንሶ የአማራን እሴቶች የአማራን የሰለጠነ የባህል ውጤት የሆኑትን ይሉኝተኛነቱን፣ አማኝነቱን ለሰው ልጅ ለሌሎች ሰዎች በእግዚአብሔር አምላክ የተፈጠረን መግደል ወንጀል ነው ብሎ የሚያምን በአገር ግንባታ ታሪክ ውስጥ ባሳለፈው ህይወት ለአገር መሞትን እንደ ትልቅ ነገር የአገር መፍረስን በሚጠየፍበትን ሁኔታ እሱን እንኳን ለማጥቃት ይጠቀሙበት። ለምሳሌ አብይ አዲስ አበባን እንደዛ ሁሉ እያደረገ በአብን ካድሬዎቹ በብአዴን ካድሬዎቹ የሚያስነግረው ምንድን ነው? እናንተ እንደዚህ ካደረጋችሁማ ኢትዮጵያ ልትፈርስ ነው። ልክ አማራው ለኢትዮጵያ መፍረስ ያለውን ጉጉት እንኳን ለመሞቻው እየተጠቀሙበት፣ እምነቱን ለመጠቂያው እየተጠቀሙበት። እነሱ እምነት ኖሯቸው ህፃን ልጅ ወላሂ ወላሂ እኔ አማራነትን ከአሁን በኋላ ተዋለሁ አልፈልገውም ወደ እናንተ መጣለሁ እንኳን ብላ በህፃን አንደበቷ እንኳን ስትገልጽላቸው መግደል የማይሳሱ አረመኔዎች ባሉበት ቦታ እኛን በእምነታችን መጥተው ለነገ ሞት ያዘጋጁ። አሁን የሚያሳዝነው ምንድን ነው ካነሳሽ እውነት ውሸቱን አሁን ይሄ ግርማ የሽጥላ የሚባል ውሸታ መችስ ብአዴን ብልጽግና ብሎ አብይ በፈለገው መንገድ በሚዋሽበት መንገድ የእነሱ ሎሌዎች ቢዋሹ አይገርመንም። ተወስኖ ነበር እስካሁን ድረስ በህጉ መሰረት የአማራ ልዩ ኃይል እጣ ፋንታ መወሰን ያለበት እውነተኛ ቢሆን ኖሮ የአማራ ፓርላማ ነው። የአማራ ፓርላማ ዲስከስ ባላደረገበት ኢቨን ሙሉ ካቢኔው እንኳን ዲስከስ ባላደረገበት ሊቀመ ፕሬዚዳንት ነኝ የሚለው ሰው እየወጣ የአብይን አፍ ተከትሎ ቱልቱላውን ነበር። በእንደዚህ አይነት ውሸታቸው የውሸታቸው መጠን የክህደታቸው መጠን አይተሽ ከሆነ እንዲጠፋ ተደርጓል ተብሎ አይ እንዲጠፋ አላሰብም አይ የማይሉት ነገር የማይቀባጥሩት ይሄ ግን እውነታው አይደል። ይሄንን ውሸት ሁሉ አውቀናል። እና ትልቁ ነገር ምንድን ነው? አማራው ይሉኝታውን ለመጥፊያው ይጠቀሙበታል። አገር መውደዱን ለመጥፊያው ይጠቀሙበታል። ሃይማኖቱን መውደዱ፣ የሃይማኖት አባቶችን ማክበሩ ለመጥፊያው ይጠቀሙበታል። በአሁኑ ሰዓት እኔ የሚያሳዝነኝ እንደና ጳጳ ጴጥሮስ አይነት ሰዎች ይቺ ሀገር ለጠላት ለጣሊያን ከተገዛች የተረገመች ጉጉቱም ብለው በመትረየስ ተገለው የሞቱ አባቶች ባሉበት ሀገር 30 እና 40 ዓመት ሙሉ ሽማግሌንን እያሉ አማራውን ሲያስጨረሱ መኖራቸው አንሶ አሁን በቃኝ ብሎ ባለበት ሰዓት ይህንን የሚያስተናግዱ አባቶች መኖራቸው ህዝብ ፊት ፊትለፊት ቆመው ህዝቤ አይገደልም ብሎ ከመሞት ይልቅ ወደ ሞቱ ወደ መቃብሩ ወደ መገደያው ገደ ና እያሉ መስቀል እያሳዩ የሰላም ሰባኪ ሊሆኑ ይፈልጋሉ። አማራ ግን ሰላሙን ካጣ 32 ዓመት አልፎት ላቸኋላ ከደርግ ጊዜ ጀምሮ 50 ዓመት አልፎት ነው። ይሄ ነው አሁን እኛ ላይ ያለው ችግር። እና በአሁኑ ሰዓት ሽማግሌ ምንድን ነው የሚባለው? አንዳንድ ጊዜ ምናምን አድርገህ ሄደህ ሱባኤ መግባት ይሻላል የሚባል ነገር ያለ ብላውና ተቀድሰ ምናምን የሚባል አለ፣ ከሃይማኖት ጋር የተያያዘ እና በአሁኑ ሰዓት የሃይማኖት ስሜቱን ተጠቅመው ወደ ሞት ከሚነዳ አባት ይልቅ አይ የእርሶ ውግዘት የእርሶ መስቀል እኔም ከእግዚአብሔርም ከህይወቴም አያደርገኝም ወደ ሞቴ እየነዱ ነው ብሎ እያንዳንዱ ገበሬ እንደ አእምሮ እንኳን ቢጨንቀው ቤተ ክርስቲያን ሄዶ ሱባኤ ቢገባ ይሻል። በአሁኑ ሰዓት ወደሚታረድበት ልክ በሬ እየተነዳ ወደሚታረድበት፣ በግ እየተነዳ ወደሚታረድበት እንደ መምራት ነው። ቄሶች በአሁኑ ሰዓት ካህናት የሚባሉ የሃይማኖት አባት ነን የሚባሉ ታረቅ እያሉ የሰላም አባት በመምሰል ወደማይቀረው ሞት የሚነዱትን ሰዎች አማራው በተለይ ገበሬው ሊጭበረበር አይገባም። በሌላ አቅጣጫ ስናየው አመራር የሚመጣው ከነዚህ አባቶች መሆን ሲገባው ያ ነገር እየሆነ አይደለም። ገበሬው፣ ወጣቱ በአሁኑ ሰዓት እንደዚህ አይነት አባቶች እንደውም በማንነቱ በእምነቱ እንደ ካዱት ተቆጥሮ አይ የእርስዎን መስቀል ከሞት ከተረፍኩ በኋላ እሳለመዋለሁ፣ የእርስዎን ቃል ከሞት ከፈረኩ በኋላ እሰማዋለሁ ብሎ ህይወቱን የሚያድንበትና ቤቱን፣ ልጆቹን፣ ሚስቱን፣ አገሩን የሚታደግበትን መንገድ ገበሬው መፈለግ አለበት፣ የኢትዮጵያ ህዝብ መፈለግ አለበት የሚል ነው ያለኝ። እንግዲህ መልሼ እንደሆነ ጥያቄሽን አላውቅም።
አዎ በደንብ መልሰልኛል ዶክተር አረጋኸኝ። እንግዲህ ወንጀላቸውን ስራቸውን ሲታይ አንዳንድ ሰው ነው የኦነግ ሰራዊትን የመከላከያም ውስጥ ያሉ አንዳንድ ኦነግ መራሽ ስለሆነ ህወሀት መራሽም ስለሆነ አሁን አማራን እየወረረው ያለው ኃይል ልቡሳነ ስጋ አጋንንቶች ይሏቸዋል። ምክንያቱም ስራቸው በጣም በጭካኔነት የተሞላ ሴቶችን መድፈር፣ ልጆችን ማረድ፣ አባቶችን ሽማግሌዎችን መግደል ስለሆነ ከአጋንንት ጋር ድርድርና ሽምግልና አያስፈልግም፣ እነሱን ማስወገድ ነው ያለብንና ሽማግሌዎቹንም ወግዱ ብሎ አማራው ራሱን መከላከል፣ ቤተሰቡን፣ ህብረተሰቡን መከላከል አለበት ብዬ እኔም አስባለሁኝ።
ልክ ነው። እንደውም አንድ የረሳሁት ነገር በመሀል ይህንን በተለይ በአዴኖች ብለሽ ያነሳሸዋለ ምን ያህል ህዝቡን እንደሚያጭበረብሩት በተለያየ ቦታ መቼስ የአማራ ህዝባችን በተለያዩ ጫናዎች የተሞላ ነው። የኢኮኖሚ ጫና አለበት፣ የማህበራዊ ጫና አለበት። ሆስፒታል እንደ ልቡ አያገኝም፣ ትምህርት ቤት እንደ ልቡ አያገኝም። እነዚህን የተለያዩ በ30 ዓመት ውስጥ የገባበትን ማህበራዊ ጫና፣ የኢኮኖሚ ጫና፣ የፖለቲካ ጫና ተጠቅመው በዛ በማጭበርበር እፎይታ እንሰጥሃለን፣ እፎይታ እናደርግልሃለን፣ ኢቭን የገበያውን ነገር ፈርቶ ሰልቶ የሚያገኘውን የገበያ ጉዳይ እንኳን በመጠቀም ገበሬውን ለማጭበርበር የሚሰሩ በጣም ብዙ የብአዴን ካድሬዎች አሉ። እነዚህ የብአዴን ካድሬዎች በየመድረኩ በህዝብ ጫና ሊወገዱና ከስልጣናቸው ሊወጡ ይገባል። ከዛ በቀጠናና በክልል ደረጃ በሚባለው በፌዴራል ደረጃ የሚባለው በቀበሌና በወረዳ ያሉት ሰዎች ከሌሉ በኢትዮጵያ ውስጥ ቤትም ቦታ ኃይል አይኖራቸውም። በተለይ አማራው ብአዴን ካስወገደ አብይ የሚገዛበት ምንም መንገድ የለውም። እነዚህ አቃጣሪዎችና በላዩ ላይ የሚጨፍሩበትን ማስወገድ አለበት። ሌላው ከዚሁ ጋር ተያይዞ እንግዲህ ትግሉ ወደ ሌላ ደረጃ እንዲሄድ ከተፈለገ ወጣቱ በተለይ የመሪነት ሚናውን መወጣት አለበት፣ አመራር መስጠት አለበት፣ አደረጃጀት መፍጠር አለበት። እነዚህ አደረጃጀቶች ደግሞ በተለያየ መንገድ ኮኦርዲኔት የሚያደርግ አንድ ማዕከላዊ አመራር ደግሞ መውጣት አለበት። ይሄ ሜዳ ላይ መደረግ ያለበት ነው። ያ ነገር እስከሌለ ድረስ ለአማራው ጥላቶች በተለይ ለአብይ ሰዎች መሽሎክሎኪያ መንገድና ወሳኝ ሁኔታዎችን በወቅቱ አለማድረግን ይመጣል። ግን ያም ሆኖ በእውነት ለመናገር አማራው የማይመለስ የትግል ደረጃ ላይ ነው ያለው። አብይ ምርጫ ያለውን ወይ ይሞታል ወይ እንዲሁ ጨርሼ ልሙትም ካለ ወይ ቤተ መንግስት ይሞታል ወይም ደግሞ አረቦች ያዘጋጁለትን አይሮፕላን አብርሮ ከሀገር ይፈረጥታል። ከዚህ ውጭ ሌላ ምርጫ የለም። እና የአማራ ሕዝብ በማይለቅበት መንገድ ይዞታል። እንኳን የአማራ ሕዝብ በዚህ በደረጃ ተነስቶበት፣ እንኳን የኢትዮጵያ ሕዝብ በዚህ ደረጃ ጠልቶት፣ በውሸቱ ጠልቶት ቀርቶ ሰይጣናዊ እንዳልሽው ሰይጣን የሆነ አመራርና ጭንቅላት ይዞ ያለ ሰው ቀርቶ በፍጹም በፍጹም ለኢትዮጵያ ሕዝብ የማይመጥን በተለይ ደግሞ የኦሮሞን ሕዝብ እወክላለሁ የሚል ፐርሰናሊቲ የሌለው ትልቁን የኦሮሞ ህዝብ ታሪክ እያበላሸ ያለ አብይ የሚባል ጉድ ኢትዮጵያ ውስጥ እድሜው በጣም የተወሰነ ነው። በፍርሃት እየተወራጨ ነው። ይሄ ጀስት በአጭር ጊዜ ውስጥ የሚፈታ መሆኑ ምንም ጥርጥር የለው። ለማንኛውም ግን ገበሬው ወገናችን፣ ወጣቱ ወገናችን ይህን ትግል ተሸክሞ የልዩ ኃይሉን ፋኖን በመንከባከብ ስንቁን በማዘጋጀት የህዝባዊ ትግሉ አካል መሆን አለበት። ኢትዮጵያ የአማራው ክልል የአብይ ሰራዊት የሚርመሰመስበት ሳይሆን የአብይ ሰራዊት በፈለገው ቦታ እየቆማ እየተመታ የሚወጣበትን መንገድ ህዝቡ በጋራ መስራት አለበት እላለሁ። አመሰግናለሁ።
እሺ ዶክተር አረጋ እንግዲህ በጣም አመሰግናለሁኝ በፕሮግራማችን ስለቀረብክ።
ምናለ ኮበዝ ምናለ አማራ ሁኑ አትንቆኛለ ጀኖ መረረ አትንብኛለ ሀገር የለሰው አልሰጥማለ በአንድነት ወጣ ከንፈሏ ተነሳ ኢትዮጵያም ብሎ ሰደድ እሳት ወኒው ተቀጣጥሎ ሀገሩ ሲነኳት የራስ ዘራፍ ጃሮ
ጃሮ ጃሮ ጃሮ ጃሮ
የምስራቁ ጎበዝ የምዕራቡ ጀግና የደቡብ አርበኛ የሰሜን ሳተላ
ጃሮ 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 ጃሮ
አንድነቷን ይዞ ሲዋደቅ ለአገሩ ምንጊዜም ይጸናል የዜግነት ክብሩ
ጃሮ 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 ጃሮ
መነው
የታመነው
ወሎ Ha!
ክብራን አድማጮቻችን ለእለቱ ያዘጋጀንላችሁ መርሃ ግብር ይሄን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በተመሳሳይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልን። Now, well, now, well, now, well, now.